amma sagantaa afaan amaaraatu itti fufu.
የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ሬዲዮ የአርብ ጥር 21 2013 ዓመተ ምህረት ፕሮግራማችንን ነው የምናቀርበው። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ።
የዛሬውን ሰላማዊ ሰልፍ ያዘጋጀነው ትግራይ ህዝብ ላይ የታወጀው ዘር ማጥፋት ጦርነትን በመቃወም ነው።
ክፍት ነው በመንግስት በኩል ይሄን ሆን ብሎ የሚያደርገበት ምንም ምክንያት የለው። ዜጎችን ለማዳን እየሰራ ነው ያለው። ሁሉም ወገኖቻችን ናቸው።
በትግራይ ክልል ውስጥ ደረሰ ያሉት ሰብአዊ ጥፋት የተቃወሙ በሺዎች የሚቆጠሩ የኢትዮጵያ ዲያስፖራ አባላት ትላንት በዋሽንግተን ዲሲ የተቃውሞ ሰልፍ አድርገዋል። ቀዳሚዋ ተናጋሪ ሰልፉን ካስተባበሩት መካከል አንዷ የሆኑት ማርታ ንጉስ ናቸው። ቀጥሎ የተሰሙት ደግሞ በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ናቸው። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ በትግራይ ስላለው ሁኔታና የኤርትራውያን ስደተኞችን ሁኔታ ለመመልከት ኢትዮጵያ መግባታቸው ታወቀ። ኢትዮጵያ የቀይ መስቀል ማህበር በትግራይ ክልል አስቸኳይ እርዳታ የሚያስፈልጋቸው ከ3 ሚሊዮን በላይ የሚሆኑ ሰዎችን ለመርዳት 9 ቢሊዮን ዶላር እንደሚያስፈልገው ገለጸ የሚሉትና ሌሎችም ቅንብሮች አሉን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አለን ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል።
እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። በሺዎች የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያ በትግራይ ክልል ውስጥ እየደረሰ ነው ያሉትን ሰብአዊ ቀውስና የመብት ረገጣ ለመቃወም ዋሽንግተን ዲሲ ውስጥ ትላንት ሰላማዊ ሰልፍ አድርገዋል። ሰልፈኞቹ የኢትዮጵያና የኤርትራ ወታደሮች ዘር የለየ ግድያ፣ አስገድዶ መድፈር እንዲሁም ዘረፋ እየፈጸሙ ነው፣ የነፍስ አድን ቁሳቁሶች ወደ ክልሉ እንዳይገቡም እየተከለከሉ ነው ሲሉ ከሰዋል። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ በበኩላቸው ሰልፉን በሕግ ማስከበር ዘመቻ ድል የተደረጉ አካላት ደጋፊዎችና ተባባሪዎች የጠሩት ብዙዎቹን አሳስተው የመሩት ሰልፍ ነው ሲሉ አውግዘውታል። በኢትዮጵያ መንግስት ላይ የቀረቡ የዘር ማጥፋት ክሶችን ውድቅ ያደረጉት አምባሳደሩ ክልሉን ለማረጋጋት የነፍስ አድን ቁሳቁሶች እንዲዳረሱ ለማድረግ ስለተወሰዱ እርምጃዎች ገለጻ አድርገዋል። አድማጮች የዚህን ዘገባ ዝርዝር በአብይ ርዕስ እንመለስበታለን። በተባበሩት መንግስታት የአሜሪካ አምባሳደር ቶማስ ግሪንፊልድ በኢትዮጵያ ያለው የሰብአዊ ሁኔታ እጅግ አሳሳቢ መሆኑን ገለጹ። አምባሳደር ግሪንፊልድ በዩናይትድ ስቴትስ የውጭ ጉዳዮች የሴኔት ኮሚቴዎች የእጩዎች መስማት ሂደት ላይ የኢትዮጵያን ጉዳይ በተመለከተ ማርኬ ከተባሉ እንደራሴ ተጠይቀው በኢትዮጵያ ያለው ሁኔታ እጅግ አሳስቦኛል። ከሶስት አመት በፊት ይህችን አገር አዲሱ ጠቅላይ ሚኒስትሯን እርሳቸው ፕሬዝዳንት ብለው ነው የገለጹት እያከበርን ነበር ብለዋል።
We were celebrating the possibilities of their being able to move forward.
ወደፊት የመራመድ እድል ስለገጠማቸው ለህዝባቸው ብልጽግና የሚያመጡበት ጊዜ ነው ብለን ደስ ብሎን ነበር ብለዋል። አሁን ከራሳቸው ህዝብ ጋር ጦርነት ላይ ናቸው። የተባበሩት መንግስታት ሁኔታውን ቀረብ ብሎ አይቶ እንዴት ምላሽ መስጠት እንዳለበት ማየቱ አስፈላጊ ነው ብለዋል።
It is important that the United Nations take this situation
on. አይዞ በተለይ የሰብአዊ ሁኔታው እጅግ አሳሳቢ ነው። ስለዚህ የሰብአዊ እርዳታ ድርጅቶችና ሰራተኞች በትግራይ ክልል ውስጥ ያለውን ሁኔታ እንዲያው ሁኔታዎችን ማመቻቸት አለብን። በተጨማሪም ምን እየተካሄደ እንዳለ ከጠቅላይ ሚኒስትሩ ጋር በጣም ግልጽና ቀጥተኛ የሆነ ውይይት ማካሄድ እያደረጉ ያሉት ነገርም እንዲቆም በወትወትና ግጭቱ እንዲጠናቀቅ ማድረግ አለብን ብዬ አስባለሁ ብለዋል። ምክንያቱም በቀጠናው ላይ ሰፊ የሆነ ተጽዕኖ እያሳደረ ነው ብለዋል። የኢትዮጵያ መንግስት በሰላም ሚኒስቴር አማካኝነት በትግራይ ክልል ስላለው የሰብአዊ ሁኔታ ለተባበሩት መንግስታት ድርጅት ማብራሪያ መስጠቱ ተገለጸ። የሰላም ሚኒስቴር ሚኒስትር ሙፈሪያት ከሚል መስሪያ ቤታቸው በኢትዮጵያ ለሚገኙት የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኃላፊ ፊሊፖ ግራንዲ የተሰጠውን ማብራሪያ በተመለከተ ለጋዜጠኞች በሰጡት አጠር ያለ ገለጻ የኢትዮጵያ መንግስት በትግራይ ክልል ህግን ለማስከበር ከወሰደው ጃ በኋላ በሰባዊ ሁኔታው ዙሪያ እየተከናወኑ ነው ያሉትን ስራ ለተባበሩት መንግስታት ድርጅት ኃላፊዎች አስረድተዋል። በተለይም በኢትዮጵያ በአራት የስደተኛ ማቆያ መጠለያ ውስጥ ስለሚገኙ ኤርትራውያን ስደተኞች ማብራሪያ መሰጠቱን ገልጸዋል። ኮሚሽነሩም የተሰሩ ስራዎችን በአካል ተገኝተው እንደሚመለከቱ ተናግረዋል። ባልደራስ የጠራው ሰላማዊ ሰልፍ ዕውቅና እንደሌለው ፖሊስ ገለጸ። በኢትዮጵያ ማንነትን መሰረት ያደረገ ጥቃትና ሱዳን የኢትዮጵያን ድንበር መጣሷን በመቃወም ሰላማዊ ሰልፍ እንደሚካሄድ ገልጾ በባልደራስ ለእውነተኛ ዴሞክራሲ ፓርቲ ለኡድ የተጠራው ሰላማዊ ሰልፍ በአዲስ አበባ ከተማ አስተዳደር ተቀባይነት ያላገኘ መሆኑን የከተማው ፖሊስ ኮሚሽን አስታውቋል። ፖሊስ ኮሚሽኑ ዛሬ እንዳስታወቀው ሰልፉ ተቀባይነት እንዳላገኘ ለባልደራስ ለእውነተኛ ዴሞክራሲ መጻፉን ጠቅሶ ነገር ግን ከዚሁ ቃራኒ ሰልፉ እንደሚደረግ በማህበራዊ ሚዲያ ላይ የተሰራጨ ይገኛል ብሏል። ተቀባይነት ያላገኘ ሰልፍ ማድረግ በህግ ተጠያቂ ያደርጋል ሲልም አሳስቧል። ባልደራስ ሰልፉን ለማካሄድ የሚያስፈልገውን ዕውቅና ለማግኘት ለሚመለከተው አካል ማመልከቻ ማስገባቱን መግለጹን በትላንትናው ምሽት መዘገባችን ይታወሳል። የሱዳን የጦር ሰራዊት ጋዜጠኞች በግጭት ወደሚታመሰው የዳርፉር ግዛት እንዳይገቡ እየከለከለ ነው ሲል የሱዳን ጋዜጠኞች ማህበር ከሰሰ። ዳርፉር ውስጥ በቅርቡ በተካሄዱት ግጭቶች በመቶዎች የሚቆጠሩ ሰዎች ተገድለዋል። ከ100,000 የሚበልጡ ከመኖሪያቸው ተፈናቅለዋል። የሱዳን የጦር ኃይል ጋዜጠኞቹን እንዳይገቡ የከለከለው በጸጥታ ሁኔታ ምክንያት ነው ብሎ ነበር። ከትላንት በስቲያ ረቡዕ ባወጣው መግለጫ ደግሞ ፈጽሞ አልተከለከሉም ሲል አስተባብሏል። ናባ መሐዲን ከካርቱም ያጠናቀረችውን ሪፖርት ቆንጅታየ ታቀርባለች።
እሰጣ ገባው የተከፈከሰው የአልጀዚራ ቴሌቪዥን ጋዜጠኛ ወደ ዳርፉር ለመጓዝ ፈቃድ ጠይቃ ከተከለከለች በኋላ ነው። ሌሎችም ጋዜጠኞች እኛም ተከልክለናል ሲሉ አስተውቀዋል። የሱዳን ጋዜጠኞች ማህበር ጋዜጠኞች ለፕሬስ ነጻነት መከበር እንዲነሱ ተማጽኖ አቅርበዋል።
ده خبر مؤسف خصوصا بيجي بعد ثوره احنا عم نقدر نقوم بواجب
የጋዜጠኞች ማህበሩ ዋና ጸሐፊ ሐሪድ ፋቲ ናቸው። ባለፈው አገዛዝም ስንቃወመው የነበረ ነው። አሁንም የመንግስቱን ወሳኔ አጥብቀን እንቃወማለን ብለዋል። የፕሬስ ነጻነትንና የመናገር ነጻነትን ለመገደብ የሚደረግ ማናቸውንም ሙከራ ጋዜጠኞች ተቃውሞ መነሳት አለባቸው ሲሉም አክለዋል። የሱዳን የጦር ሰራዊት ወንጀላውን አስተባብሏል። በተለያዩ የሀገሪቱ አካባቢዎች ከኢትዮጵያ ጋር በሚያዋስነው ውጥረት ላይ በሚገኘው ሰሜን ምስራቁ ድንበራችንም ሳይቀር ጋዜጠኞች እንዲገቡ ስናመቻች ቆይተናል ብሏል። ረጉለት የሱዳን የማስታወቂያ ሚኒስቴርም የጦር ሰራዊቱን አቋም የሚደግፍ መግለጫ አውጥቷል። የሱዳን የጋዜጠኞች ማህበር ለፕሬስ ነጻነት በመቆምና በሀገሪቱ የፖለቲካ ለውጥ እንዲመጣ ባበረከተው አስተዋጽኦ ባለፈው የአውሮፓውያን አመት በድንበር የለሽ ጋዜጠኞች ቡድን መሸለሙ ይታወሳል። የተባበሩት መንግስታት ድርጅት መስሪያ ቤቶች እንደሚናገሩት በሱዳን ዳርፉር ግዛት ባለፈው ሳምንት በተቀሰቀሱ የእርስ በርስ ግጭቶች 117,000 ሰዎች በሀገር ውስጥ ከቀያቸው ተፈናቅለዋል። ብዙ ሺዎች ወደ ጎረቤት ቻድ ተሰደዋል።
ቆንጅታየን እናመሰግናለን። ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁ የአማርኛ ቋንቋ አገልግሎት ነው።
የአሜሪካ ድምጽን ጨምሮ አምስት የዩናይትድ ስቴትስ መንግስት የመገናኛ አውታሮችን የሚያስተዳድረው የዩናይትድ ስቴትስ ዓለም አቀፍ ሚዲያ USAGM አዲሷ ተጠባባቂ ስራ አስፈጻሚ ኬሎ ቻው እርሳቸው በሚያስተዳድሩት ተቋም ስር ከተለያዩ ሀገራት መጥተው ለሚሰሩ J1 የተባለው ቪዛ ተገልጋዮች ማመልከቻ ፈቃድ እንዲያገኙ ይሁንታ ሰጡ። ካለፈው አመት ሰኔ ወር ወዲህ የቪዛ ማመልከቻ ጥያቄዎች ተቀባይነት ሲያገኙ ይህ የመጀመሪያ ጊዜ ነው። በባይደን አስተዳደር ዓለም አቀፉ ሚዲያ ኤጀንሲ ተጠባባቂ ዋና ስራ አስፈጻሚ ሆነው ባለፈው ሳምንት የተሾሙት ኬሎ ቻው ለጋዜጠኞቹ ቪዛ እንዲታደስ የፈቀዱት ከአትላንት በስቲያ ረቡዕ ነው። ቪዛው እድሳት ከተፈቀደላቸው ጋዜጠኞች መካከል በአሜሪካ ድምጽ በተለያዩ ቋንቋዎች ማለትም በአፍሪካ ምስራቅና ደቡብ እስያ እንዲሁም ኢሮዥያ አገልግሎት ውስጥ የሚሰሩ ጋዜጠኞች ይገኙበታል። የዓለም አቀፉ የጋዜጠኞችና ፕሬስ የነጻነት ተሟጋች ባለፈው አመት የቪዛው እድሳት ፈቃድ ለተከለከሉ አንዳንድ ጋዜጠኞች መብት የተሟገተ መሆኑን ጠቅሰው የአሁኑን ውሳኔ የሚደግፍ መሆኑን ባወጣው መግለጫ አስታውቋል። ይሁን እንጂ ዓለም አቀፉ የሚዲያ ኤጀንሲ ቪዛቸው በቅርቡ ስለተቀጠለባቸው ጋዜጠኞች ተጨማሪ የማራዘሚያ ጊዜ የሚፈቅድላቸው ስለመሆኑ ከአሜሪካ ድምጽ ለቀረበለት ጥያቄ ማብራሪያ አልሰጠም። የቪዛቸው ጊዜ ከተቀጠለባቸው ጋዜጠኞች መካከል ቢያንስ አንድ የፓኪስታን ጋዜጠኛ በቪዛው እድሳት ምክንያት ወደ አገሯ የምትመለስ ከሆነ ለደህንነቷ የሚያሰጋት መሆኑን አስታውቃለች። ቀደም ሲል የነበሩት ዋና ስራ አስፈጻሚ ማይክ ፓክ የቪዛው እድሳት ጥያቄዎች አንድ በአንድ የሚታዩ ናቸው በሚል ፈቃድ መስጠቱ እንዲቋረጥ ማድረጋቸው ይታወቃል። በዚህ የተነሳም 30 የሚደርሱ ጋዜጠኞች የJ1 ቪዛቸው መቃጠሉም ተመልክቷል። ወደ ዓለም አቀፍ የኮቪድ-19 እለታዊ ዜናዎች ስናልፍ ጆንሰን ኤንድ ጆንሰን የተሰኘው በዩናይትድ ስቴትስ የመድኃኒትና የሕክምና መሳሪያዎች አምራች ድርጅት የመከላከል አቅሙ 66% የሆነ ጸረ ኮቪድ-19 ክትባት ማበልጸጉን ገለጸ። በኩባንያው ቅርንጫፍ መስሪያ ቤት የተሰራውና አንድ ጊዜ ብቻ የሚሰጠው ይህ ክትባት ደቡብ አፍሪካ ውስጥ የታየውን አዲሱን አይነት ቫይረስ 85% ለመከላከል ውጤታማ ይመስላል ብሏል። እስካሁን በዩናይትድ ስቴትስ በደቡብ አፍሪካና በብራዚል ወደ 44000 በሚጠጉ ሰዎች ላይ ሙከራ መደረጉን ያስታወቀው ኩባንያው ክትባቱን ወስዶ ህይወቱ ያለፈ አንድም ሰው የለም ብሏል። ጆንሰን ጆንሰን የተሰኘው ኩባንያ ባሰራጨው መግለጫም አንድ ጊዜ ብቻ የሚወሰደው ጸረ ኮቪድ ክትባት በዓለም አቀፉ የጤና ድርጅትም ተቀባይነቱ የሰፋ ነው ብሏል። አድማጮች ዜናው በዚያ በቃ። ከቀሪ የአርብ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ሲዮንን ለዜናው እናመሰግናለን። አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የአርብ ምሽት ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። አሁን የዕለቱ አብይ ርዕስ ይቀርባል። በሺዎች የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያ በትግራይ ክልል ውስጥ እየደረሰ ነው ያሉትን ሰብአዊ ጥፋትና የመብት ረገጣ ለመቃወም በትላንትናው ዕለት በዋሽንግተን ዲሲ ሰላማዊ ሰልፍ አድርገዋል። ሰልፈኞቹ የኢትዮጵያና የኤርትራ መንግስት ወታደሮች ዘር የለየ ግድያ፣ አስገድዶ መድፈር እንዲሁም የነፍስ አድን ቁሳቁሶች ወደ ክልሉ እንዳይገቡም እየከለከሉ ነው ሲሉ ከሰዋል። በዩናይትድ ስቴትስ የኢትዮጵያ አምባሳደር የሆኑት ፍጹም አረጋ በበኩላቸው ሰልፉን በሕግ ማስከበር ዘመቻ ድል የተደረጉ አካላት ደጋፊዎችና ተባባሪዎች የጠሩት ብዙዎችን አሳስቶ የመሩት ሰልፍ ነው ሲሉ አውግዘውታል። ኢትዮጵያ መንግስት ላይ የቀረቡ የዘር ማጥፋት ክሶችን ውድቅ ያደረጉት አምባሳደሩ ክልሉን ለማረጋጋት የነፍስ አድን ቁሳቁሶች እንዲደርሱ ለማድረግ የተደረጉ እርምጃዎችን አውስተዋል። ሀብታሙ ስዩም ዝርዝር ዘገባውን አዘጋጅቷል።
በሺዎች የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በትግራይ ክልል ውስጥ እየደረሰን ያሉትን ሰብአዊ ጥፋትና የመብት ረገጣ ለመቃወም በትናንትናው ዕለት በዋሽንግተን ዲሲ ሰላማዊ ሰልፍ አድርገዋል። ማዓዛ ግደይ ከአስተባባሪዎች መካከል አንዷ ናት።
የዛሬውን ሰላማዊ ሰልፍ ያዘጋጀነው ትግራይ ህዝብ ላይ የታወጀው ዘር ማጥፋት ጦርነትን በመቃወም ነው። ይሄንን ሰላማዊ ሰልፍ ያዘጋጁት ካም በፊትም ሲያዘጋጁ የነበሩት Justice and Security for Tigrayans in Ethiopia የሚባል ተቋም አለ። እንዲሁም ከሌሎች የትግራይ ኦርጋናይዜሽንስ አንድ ላይ በመሆን ነው የተዘጋጀው። ዘር ለየማጥፋት ነው የምንለው ሁሉም እያየነው ያለው ነገር እሱ ስለሆነ ነው። እየተገደለ ያለው የፖለቲካል መሪ ብቻ አይደለም፣ ንጹሃን ዜጎች ናቸው እየተሰደዱ ያሉት፣ እየተገደሉ ያሉት። ንብረት እየተቃጠለ ያለው የንጹሃን ዜጎች ንብረት ነው። ሴቶች እየተደፈሩ ነው። እነዚህ ሰዎች እየተደፈሩ ያሉት የቲፒኤልኤፍ አመራሮች አይደሉም። ሁሉም ኢኖሰንት ግራንስ ኤቭሪዌር አክሮስ ዘ ካንትሪ ናቸው እየተገደሉ ያሉት። ለዛም ነው ይሄ ዘር ማጥፋት ጉዳይ ነው የምንለው። ሁሉም ትግራይ ተወላጆች ባንክ አካውንት ፍሪዝ ተደርጓል። ስለዚህ ሁሉም ነገሮች ካየናቸው ወደ ጄኖሳይድ የሚወስድ ነው። ከዛ በተጨማሪ ግን አብይ አህመድ ወደ ስልጣን ከመጣበት ቀን ጀምሮ የትግራይ ህዝብን ዲሞናይዝ የሚያደርጉ ቃላት በመጠቀም ሂማኒቲያችን እንዲጠፋ አድርጓል። ለዛም ነው ሰዎች አሁን እየተነሱ ማጭድም ሆነ በሌላ ነገር ህዝቡን እየገደሉ እየመቱ ያሉት ማለት ነው። ለዚህ ነው እኛ አሁን እየተደረገ ያለው ህግ የማስከበር ጉዳይ ሳይሆን ዘርን የማጥፋት ጉዳይ ነው ብለን እንከራከራለን።
የትግራይ ክልልንና የዩናይትድ ስቴትስን ሰንደቅ ዓላማ ያነገቡ በክልሉ ነዋሪዎች ላይ ደረሰ ያሉትን በደል የሚገልጹ መፈክሮችን የያዙ የሰላማዊ ሰልፉ ተሳታፊዎች ቀድመው የተገኙት በአሜሪካ የውጭ ጉዳይ መስሪያ ቤት ደጅ ነበረ። ማዓዛ በክልሉ እየደረሰ ነው የሚባለው ጥፋትን ለማስቆም የአሜሪካ መንግስት እርምጃ እንደሚያስፈልግ ታብራራለች።
እስካሁን ድረስ ስናይ እንደነበረ ነው የአሜሪካ መንግስት ከሞላ ጎደል ጦርነቱን ሙሉ በሙሉ ወጥቶ አልተቃወመም። ትራምፕ አድሚኒስትሬሽን ማለት ነው። አዲስ የባይደን ሃሪስ አድሚኒስትሬሽን ከመጣ በኋላ ግን እዛ ያሉ ሰዎች ያላቸው ኮንሰርን እየገለጹ ነበር። እስካሁን ድረስ ግን ኮንሰርናቸው ከመግለጽ በተጨማሪ ቶሎ ብለው አክሽን እንዲወስዱ የምንፈልገው አክሽኖች አንደኛው የውጭ ወራሪ ኃይሎች እንዳለ ተጠራርገው ከትግራይ እንዲወጡ እንዲያደርጉልን እንፈልጋለን። ትግራይ ለኢንተርናሽናል ሂማኒታሪያን ወርከርስ አክሰስ እንዲሰጣቸው እንፈልጋለን። ምክንያቱም ህዝባችን ያለቀ ያለው በረሃብ እየሞተ ያለው ምግብ ስለታጣ አይደለም፣ መንገድ ነው የጠፋው። የትግራይ ተወላጆች ብር አዋጥተናል እጃችን ላይ ይገኛል። ኢንተርናሽናል ኤንጂኦዎች ሁሉም የሚያስፈልግ እርዳታ ይዘው እየተጠባበቁ ነው። ይሁን እንጂ አብይ አህመድና የሱ ደጋፊዎች መንገዱን አልከፍትም ስላሉ ህዝባችን በረሃብ ያለቀ ነው።
ስሟ ሄለን እንደሆነ የነገረችን ሌላ የሰልፉ ተሳታፊ በበኩሏ በትግራይ ክልል ውስጥ እየደረሱ ናቸው ለምትላቸው በደሎች የጠቅላይ ሚኒስትር አብይ አስተዳደርን ተወቅሳለች።
የአብይ መንግስት ማለት የኢትዮጵያ መንግስት እኛ ኢትዮጵያውያንን ከሌላ ኢትዮጵያውያን ተለይቶ የሚደረገውን ጭፍጨፋ ትግራይ ህዝብ ምን ስላረገ ነው? ምንድነው የበደለው? እሱ የሚፈልገው እነ ደብረ ጽዮን ከሆኑ ቢፈልጋቸው ድሮ ነበር አይደል እንዴ? አዲስ አበባ ሲሄዱ ለስብሰባ እነሱን አይደለም የፈለገው፣ የትግራይ ህዝብን ለመጨፍጨፍ ነው። የህወሓት እጅ አለበት የሚባለው ነገር አላምንበትም፣ ላምንበትም አልችልም። ቢካዝ ህወሓት የሀገሩ ቅርስ፣ የሀገሩ ሃይማኖት፣ የሀገሩ ቤተክርስቲያን አያስደበድበት።
ሳሙኤል ሰጊድ ኤርትራዊ መሆናቸውን የነገሩኝ ሌላኛው የሰልፉ ተሳታፊ ናቸው። እሳቸው የኤርትራ መንግስት በጎረቤት ሀገር ጉዳይ ገብቶ ፈጸመ በሚሉት ወንጀል ደስተኛ እንዳልሆኑ ይናገራሉ። በዚህም ምክንያት ለተቃውሞ ሰልፍ እንደወጡ ነግረውናል።
ዲክታተርሺፕ በሀገራችን ያለ ህዝባችን በድሎ ህዝባችን ረግጦ በጎረቤታችን ራሳቸውን የማያገባው ጉዳይ ገብቶ ህዝቢ መጨፍጨፉ፣ ኢንዱስትሪ መፍረሱ፣ የሚካሄድ ውጊያ በመቃወም ደግሞ ለህዝብ ትግራይ ድጋፍ የሰላማዊ ሰልፍ ለመካፈል ብዬ ነው የመጣሁት።
በዩናይትድ ስቴትስ የኢትዮጵያ አምባሳደር የሆኑት ፍጹም አረጋ በበኩላቸው ሰልፉን በህግ ማስከበር ዘመቻችን ድል የተደረጉ አካላት ደጋፊዎችና ተባባሪዎች የጠሩት ብዙዎችን አሳስተው የመሩትም ነው ሲሉ ተችተውታል። በኢትዮጵያ መንግስት ላይ የቀረቡ የዘር ማጥፋት ክሶችን ውድቅ ያደረጉት አምባሳደሩ ክልሉን ለማረጋጋት ብሎም የነፍስ አድን ቁሳቁሶች እንዲዳረሱ መንግስታቸው እየሰራ መሆኑን ያብራራሉ።
መንግስት አሁንም የትግራይ ህዝብን ጸጥታ ለማስጠበቅ ጽንፈኛው ኃይል ያፈራረሳቸውን መሰረተ ልማት የመጠገን ስራዎችን፣ ቴሌፎን፣ መብራት ኃይል፣ መንገዶች፣ ድልድዮች፣ ኤርፖርቶች አፈራርሰው ነው የሄዱት። ያንን መልሶ የመጠገን ሁኔታ በፍጥነት እየሰራ የሰብአዊ እርዳታውንም ደግሞ በከፍተኛ ሁኔታ እያቀረበ ነው ያለው። በአሁኑ ሰዓት እንግዲህ 92 ሰብአዊ ማለት ምግብና መድኃኒቶች፣ ቁሳቁሶች የማሰራጫ ጣቢያዎችን እንደገና ወደ ነበሩበት እንዲመለስ ያደረገበት ሁኔታ አለ። ጊዜያዊ አስተዳደሩም በየአካባቢው ላይ አስተዳደር እያስመረጠ የከተማ አስተዳደር፣ የወረዳ አስተዳደር ጉባኤዎች እያካሄደ እያስመረጠ እየቀጠለ ነው ያለው። እናም በእነዚህ ሁሉ በመደገፍ ተገቢውን ድጋፍ ለማድረግ እየሰራ ነው የሚገኘው እና ምግብ ዋስትና ኮሚሽን ከሚባል አካል ጋር ሆኖ እየሰራ ነው የሚገኘው።
አምባሳደር ፍጹም የኢትዮጵያ መንግስት ከኤርትራ መንግስት ጋር በመሆን በክልሉ ነዋሪዎች ላይ የመብት ረገጣዎችን እየፈጸመ ነው በሚለው ክስም አይስማሙም። ከዚያ ይልቅ የቀድሞ የህወሓት አስተዳደር ፈቶ ለቋቸዋል በሚባሉ በሺዎች የሚቆጠሩ የቀድሞ እስረኞች የሚፈጸሙ ወንጀሎችን ለመቆጣጠር መንግስታቸው እየተንቀሳቀሰ መሆኑን ያወሳሉ።
በሁለተኛ ደረጃ የሚቀርበው ክስ ከኤርትራ መንግስት ጋር በመተባበር ያስተጫየ ይገኛል የሚባለው አንደኛ የኤርትራ መንግስት በዚህ ጉዳይ ላይ ተሳትፎ እንዳልነበረው በራሳቸው መግለጫ ሰጥተዋል። ሁለተኛ ደግሞ በኢትዮጵያ መንግስት በኩልም በኤርትራ መንግስት በኩል እነሱ የተደረገ ግብዣም የለም ከነሱ ጋር በመተባበር የተሰራ ስራም እንደሌለ በተደጋጋሚ ገልጿል። ሌላው ግን በርካታ ወንጀለኞችን ፈተው ይሄዱ በመሆናቸው ወደ 13000 የሚጠጉ እስረኞች ተፈተዋል የሚባል ነገር ስላለ ከዚህ ጋር በተያያዘ የሚያጋጥሙ አንዳንድ ጉዳቶች ሊኖሩ ይችላሉ። ይህን እንግዲህ ከህዝቡ ጋር በመሆን መንግስት አሁን ከፍተኛ የሆነ ስራዎችን እየሰራ ነው የሚገኘው።
ሰላማዊ ሰልፈኞቹ በትግራይ ክልል ውስጥ ዘርን የለየ ጭፍጨፋና የዘር ማጥፋት ወንጀል እየተደረገ እንደሆነ በትናንትናው ትዕይንተ ህዝብ ላይ አሰምተዋል። አምባሳደር ፍጹም ለዚህ ክስም ይህንን መልሰዋል።
እንግዲህ ከአሁን በፊት ከፍተኛ የሆነ ጭፍጨፋ በማይካድራ መካሄዱ ይታወቃል። ስለዚህ በማይካድራ የተካሄደውን የሰብአዊ መብት ኮሚሽንም ዓለም አቀፉ ማለትም የሰብአዊ መብት ተሟጋጅ ተቋማትም ትልቅ አጽንኦት ሰጥተውት ቀጣይ ምርመራ እየተደረገበት ነው ያለው። ሌላ ከዛ የተለየ ነገር ሌሎች አካባቢዎች በግጭቱ ያጋጠሙ ካዥዋሊቲስ ካልሆኑ በስተቀር የሰማ ነው የለም። ግን ደግሞ ለማጣራት መንግስት ክፍት ነው። በመንግስት በኩል ይሄን ሆን ብሎ የሚያደርግበት ምንም ምክንያት የለው። ዜጎችን ለማዳን እየሰራ ነው ያለው። ሁሉም ወገኖቻችን ናቸው። ግን እኛ ባልነው መንገድ ካልሆነ በስተቀር አገሪቱ ትፍረስ የሚል አቋም የያዙ ኃይሎች ሚዲያውም በሶሻል ሚዲያውም በሚኒስትሪ ሚዲያውም ከፍተኛ የሐሰት ፕሮፓጋንዳዎችን በስፋት እየረጩ ነው ያሉት። ስለዚህ እውነት እንደሆነ ይዘገያል እንጂ ያደር መጥራቱ አይቀርም።
እኩለ ቀን ገደማ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጅ በመገኘት ድምጻቸውን ያሰሙት ሰላማዊ ሰልፈኞች ከሰዓት በኋላ በተለያዩ የዋሽንግተን ዲሲ ጎዳናዎች በመዘዋወር መፈክሮቻቸውን አስተጋብተዋል። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።
በሰብአዊ ጉዳዮች ዙሪያ በኢትዮጵያ ውስጥ እየተከናወኑ የሚገኙ ተግባራትን ለመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽነር ማብራሪያ እንደተሰጠ የሰላም ሚኒስትሩ አገለጹ። ኮሚሽነሩ የተከናወኑ ስራዎችን በአካል ተገኝተው እንደሚመለከቱ ተናግረዋል። ሚኒስትራቸው አመሃ ዘገባ አድርሶናል።
የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል በጽህፈት ቤታቸው ዛሬ በሰጡት አጭር መግለጫ እንዳስታወቁት የኢትዮጵያ መንግስት በትግራይ ክልል ህግን ለማስከበር ከወሰደው እርምጃ በኋላ በሰብአዊ ሁኔታው ዙሪያ እየተከናወነ ነው ያሉትን ስራ ለተባበሩት መንግስታት ድርጅት የስደተኞች ጉዳይ ኃላፊ ፊሊፖ ግራንዲ አብራርተውላቸዋል። ሚኒስትሯ እንዳስረዱት በመንግስት ደረጃ በርካታ ሚኒስትሮች የተካተቱበት አገር አቀፍ ኮሚቴ በዚህ ስራ ላይ መሰማራቱን ገልጸው ለኮሚሽነሩ ያስገነዘቧቸውን ዘርዝረዋል።
ይሄ ብሔራዊ ኮሚቴ 26 ከሚሆኑ ዓለም አቀፍ ድርጅቶችና አጋሮች ጋር በቅርበት እየሰራ ነው የሚገኘው። ይህንን በማስተባበር ሂደት የመንግስታቱ ድርጅት የተቀማጭነታቸውን ኢትዮጵያ ያደረጉ ተወካይ አሉ። ከእሳቸው ጋር ቀደም ሲል በዝርዝር ጉዳዮች ላይ ስምምነት ደርሰን በዛ ስምምነት መሰረት የተለያዩ የመልሶ ማቋቋም እና የሰብአዊ እርዳታ ተግባራትን እያከናወንን እንገኛለን። የሄድንበትን ርቀት አስገንዝበናቸዋል።
በተለይም በንግግራቸው ውስጥ የተለየ ትኩረት ተሰጥቶት የነበረው የስደተኞችን ጉዳይ በተመለከተ ለኮሚሽነሩ የተደረገውን ገለጻ ለጋዜጠኞች አስረድተዋል።
በተለይም ትግራይ የሚገኙ አራት የስደተኛ ካምፖች ውስጥ ያሉ የኤርትራ ስደተኞች አሉ። ከስደተኞች ጋር ተያይዞ ያለውን የደህንነት ሁኔታቸውን ገልጸንላቸዋል። በተለይ ሁለቱ ካምፖች 70% የሚሆኑ ስደተኞች የሚገኙባቸው የተሻለ ደረጃ ላይ ያሉ መሆኑን አስገንዝበናቸዋል። ቀደም ሲል ከነበሩት ሁለቱ ካምፖች የወጡ ስደተኞች ደግሞ ከ3000 በላይ የሚሆኑ ስደተኞች ወደ እነዚህ ካምፖች መግባታቸውን፣ ቀሪ ስደተኞችም በተለያዩ ቦታዎች ይገኛሉ። እነዚህ ስደተኞች የማሰባሰብ የለት ምግቦቻቸውን መድኃኒት የውሃ አገልግሎት እንዲያገኙ ከማድረግ አንጻር በስደተኞችና ከስደት ተመላሽ ኤጀንሲ አማካይነት በቅርበት ከዩኤንኤችሲአር ጋር በጋራ በመሆን እያከናወኑ ያሉት ተግባር አለ። በተሰሩ ስራዎች ላይም የሄድንበትን ርቀት ገለጻ አርገንላቸዋል።
ሚኒስትር ሙፈራት አክለውም የሰላም ሚኒስትርና ከስደትና ስደት ተመላሾች ኤጀንሲ ጋር በመተባበር ከአንድ አመት በፊትም የስደተኞችን አያያዝ በተመለከተ ዓለም አቀፍ ስምምነቶችንና ደረጃዎችን በተጠበቀ መልኩ አያሌ ስራዎች ሲከናወኑ እንደቆዩ ገልጸዋል። ወደ 1 ሚሊዮን የሚጠጉ ስደተኞችን የምታስተናግደው ኢትዮጵያ ጥያቄ የተነሳባቸው በትግራይ የሚገኙ ስደተኞችን የተመለከተ መሆኑን ጠቁመው በሚቀጥሉት 2 ወይም 3 ቀናት ውስጥ ከኮሚሽነር ፊሊፖ ግራንዲ ጋር ተገናኝተው እንደሚወያዩ ተናግረዋል።
አሁን በተፈጠረው ሁኔታ ከአጠቃላይ 1 ሚሊዮን ገደማ ከሚጠጉ ስደተኞች የ18,000 ገደማ ስደተኞች ጉዳይ ነው ማለት ነው ያነጋገረን ያለውና የአንድም ስደተኛ ጉዳይ ቢሆን ያገባናል ብለን ነው እየሰራን ያለነው። በእኛ በኩል ይሄው የጀመርነው ጥረት ተጠናክሮ እንደሚቀጥል ከተባበሩት መንግስታት የስደተኞች ጉዳይ ጽህፈት ቤት ጋርም በቅርበት የጀመርነውን ስራ አጠናክረን የምንቀጥል መሆኑን በቀጣይነትም የስደተኞችን ሁኔታና አገልግሎት ለማሻሻል በዘላቂነት እንሰራቸዋለን ብለን ያቀድናቸው እቅዶችን ተግባራዊ ከማድረግ አንጻር ሰፋፊ ጥረቶችን የምናደርግ መሆኑን በእኛ በኩል ገልጸንላቸዋል። እነሱም ያለውን ነባራዊ ሁኔታ ይበልጥ ለመረዳት በቅርበት ለመመልከት ነው በአካል እዚህ የተገኙት። ከዚህ ተነስተው ቀጥሎም እንዴት ትብብራችንን አጠናክረን እንቀጥላለን የሚሉ ጉዳዮች ላይ የጋራ ሀሳብ ለመያዝ ስለሆነ በሚኖራቸው የቀጣይ 2-3 ቀናት ቆይታ በተጨባጭ የሰራናቸውን ስራዎች መሬት ላይ ወርደው የሚያዩበት ጊዜ እንደሚሆን ተነጋግረናል ማለት ነው።
በሰሜን ኢትዮጵያ መንግስት ህግን ለማስከበር ወስጀዋለሁ ካለ ወታደራዊ እርምጃ በኋላ በሰብአዊ ጉዳዮች ዙሪያ ከዓለም አቀፍ ድርጅቶችም ሆነ ከምዕራቡ ዓለም ሀያላን ሀገሮች መንግስታት በኢትዮጵያ መንግስት ላይ ወቀሳ እየተሰነዘረ መሆኑ አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኢትዮጵያ ቀይ መስቀል ማህበር በትግራይ ክልል ከ3 ሚሊዮን በላይ ለሚሆኑ ዜጎች ድጋፍ ለመስጠት 9 ቢሊዮን ብር ያስፈልገኛል አለ። የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ማህበርም ለተመሳሳይ ዓላማ 27 ሚሊዮን የስዊስ ፍራንክ 1.2 ቢሊዮን ብር ገደማ ማለት ነው ድጋፍ ሲጠይቅ፣ ዓለም አቀፍ የቀይ መስቀል ኮሚቴም 2 ቢሊዮን ብር ጠይቋል። አዲስ ቸኮል ተጨማሪ አለው።
የኢትዮጵያ ቀይ መስቀል ማህበር፣ የዓለም አቀፍ የቀይ መስቀል ኮሚቴና የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ፌዴሬሽን በጋራ በተሰጡት መግለጫ እንዳስታወቁት በኢትዮጵያ፣ ሱዳንና ጅቡቲ በቅርቡ ከተከሰቱ አለመረጋጋቶች ጋር በተያያዘ ያደረጓቸውን ድጋፎችና ሊያደርጉ ያቀዱትን ከበጀት ፍላጎታቸው ጋር ለዓለም አቀፍ መገናኛ ብዙሃን አቅርበዋል። በቪዲዮ ኮንፈረንስ በተካሄደው ጋዜጣዊ መግለጫ ላይ የኢትዮጵያ ቀይ መስቀል ማህበር ፕሬዝዳንት አቶ አበራ ቶላ በአሁኑ ጊዜ በትግራይ ብቻ ከ3 ሚሊዮን በላይ ዜጎች ድጋፍ ይፈልጋሉ ብለዋል። ለዚህም ለአንድ አመት ብቻ ማህበራቸው 9 ቢሊዮን የኢትዮጵያ ብር ያስፈልጋል ያሉት በጉዳዩ ላይ ማብራሪያ የሰጡን የኢትዮጵያ ቀይ መስቀል ማህበር ቃል አቀባይ ዶክተር ሰለሞን አሊ ማህበራቸው ከወር በፊት አለመረጋጋት ወደ ተከሰተባቸው አካባቢዎች አጥኚ ቡድኖች ልኮ ድጋፍ የሚያስፈልጋቸውን ዜጎች መጠን አጥንቷል ብለዋል።
በትግራይ በኩልና በዚህ በሰሜን ጎንደር በኩል የተፈናቀሉ ሰዎች እና የተጎዱ ሰዎች 647,000 የሚሆኑ ናቸው። ባደረግነው የዳሰሳ ጥናት መሰረት እነዚህ በመካከለኛው ትግራይ፣ በሰሜን ትግራይ እና በምስራቅ እና በደቡብ ደግሞ ትግራይ ወደ 1.3 ሚሊዮን ነው የተጎዱ ሰዎች። በዚህ በደቡብ ትግራይ፣ በሰሜን ወሎ እና እንግዲህ በአፋር ዞን 2 የሚባለው ደግሞ ወደ 400,000 አካባቢ የሚሆኑ 395,000 ሰዎች፣ እንደዚህ በመተከል ደግሞ ወደ 340,000 የሚሆኑ፣ በኮንሶ እዚህ በደራሼ በአሌ እና ቤንች ሸኮ አካባቢ የጉራ ፍርዳ ተብሎ በሚታወቀው ወደ 205,000 ሰዎች ተረጂዎች ናቸው።
በጥናቱ እንደተመለከተው በትግራይ ብቻ ከ2.2 ሚሊዮን በላይ ዜጎች ድጋፍ እንደሚያስፈልጋቸው መታወቁን አውስተው፣ ይሁንና ይህ ጥናት ከተካሄደ በኋላ ባለው የአንድ ወር ጊዜ ተጨማሪ ድጋፍ ፈላጊዎች በመኖራቸው በአሁኑ ሰዓት በትግራይ ክልል ከ3 ሚሊዮን በላይ ዜጎች ድጋፍ ይፈልጋሉ ብለዋል። እነኚህን ድጋፍ ፈላጊዎች ተደራሽ ለማድረግ ማህበራቸው እያደረገ ስላለው ጥረትም ይናገራሉ።
እንግዲህ ያው እስካሁን ድረስ በአጠቃላይ የውሃ ስርጭትንም ወስዶ ምግብ ነክ ያልሆኑ ቁሳቁሶችንና አንዳንድ የሕክምና ቁሳቁሶችንም ጨምሮ በመቀሌም፣ በሽሬም፣ በአክሱምም በአዲግራትም በአጠቃላይ ወደ 360,000 ሰዎች ጋር ደርሰናል። እንግዲህ በአብዛኛው ግን በውሃ ስርጭት ላይ ነው ከፍተኛ ቁጥሩን እንግዲህ መቀሌ አካባቢ እንደዚህ ሽረን ዲግራትም ላይ ተወሰኑ የውሃ ጥሩ ይሰጠናል። ይሄ የውሃ ስርጭትም ይቀጥሏል እንግዲህ እስካሁን። ይሄ ማለት ምንድን ነው? ወደ 2000 የሚሆኑ የጠፋፉ ቤተሰቦችንም ይጨምራል ትግራይ ውስጥ ከእንግዲህ ከግጭቱ ጊዜ ጀምሮ ማለት ነው። በዚህ በጦርነቱ ምክንያት የቆሰሉትን ሰዎች ወደ ሆስፒታል በመውሰድ ተፈናቅለው በዚህ በጎንደር በኩልም በሰሜን ጎንደር በሰሜን ወሎ በኩልም ተፈናቅለው በድንኳን ውስጥ ተጠልለው ለነበሩት እንደዚህ ምግብ ነክና ምግብ ነክ የሆኑ ቁሳቁሶችን የመስጠት የመጀመሪያ ሕክምና እርዳታ የማድረግ ስራዎችንም ጨምሮ ማለት ነው።
የድጋፍ ካለው ፍላጎት አንጻር ምንት ነው ያሉት ዶክተር ሰለሞን በአጠቃላይ ለተጠቀሱ 3.5 ሚሊዮን ዜጎች የሚያስፈልጋቸውን ድጋፍ ለማቅረብ የኢትዮጵያ ቀይ መስቀል ማህበር 9 ቢሊዮን የኢትዮጵያ ብር ያስፈልጋል ብለዋል። በጋዜጣዊ መግለጫው ከኢትዮጵያ ቀይ መስቀል ማህበር ጋር መግለጫ የሰጡት የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ተጠሪ ካቲያ ሶሪንም በኢትዮጵያ ሱዳንና ጅቡቲ ለተመሳሳይ ረድኤት ስራ 47 ሚሊዮን የስዊስ ፍራንክ ማለት ነው 2 ቢሊዮን ገደማ የኢትዮጵያ ብር እንደሚያስፈልጋቸው ገልጸዋል። ከዚህ ውስጥም ከ180 እጁ ኢትዮጵያ ውስጥ ለሚሰራው ስራ እንደሚውል ነው ያገኘነው መረጃ የሚያመለክተው። በተመሳሳይ የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ፌዴሬሽን የምስራቅ አፍሪካ ተጠሪ ሚስተር ጆን ሮች በበኩላቸው ፌዴሬሽናቸው 27 ሚሊዮን የስዊስ ፍራንክ ማለት ነው 1.2 ቢሊዮን ብር ገደማ የኢትዮጵያ ብር በሱዳን ኢትዮጵያና ጅቡቲ ላለው የረድኤት ስራ እንደሚያስፈልገው ገልጿል። በዚህም 300,000 ሰዎችን በሱዳን 350,000 ሰዎችን በኢትዮጵያና 5,000 ሰዎችን ደግሞ በጅቡቲ ተደራሽ ለማድረግ ማቀዱን አስታውቋል። በሱዳን ካሉ ተረጂዎች 60,000 ገደማዎቹ ከኢትዮጵያ ትግራይ ክልል የተሰደዱ ሲሆኑ በጅቡቲም 66,000 ሰዎች ከትግራይ ክልል ሄደው ወደ ስደተኞች መጠለያ መግባታቸው ተገልጿል። የኢትዮጵያ ቀይ መስቀል ማህበር ዳንሻ አካባቢ 3 አምቡላንሶች በወራት አሳስጠቃት ተፈጽሞባቸው እንደነበር ቪኦኤ ዘገበ ሲሆን ከዚህ ባሻገር 60 አምቡላንሶች እንደተዘረፉበት እንዲሁም በትግራይ ክልል የሚገኙ 3 የመድኃኒት መሸጫ መደብሮችም እንደተዘረፉበት አስታውቋል። የሶስቱ የቀይ መስቀልና ቀይ ጨረቃ አመራሮች ከጋዜጠኞች ልዩ ልዩ ጥያቄ ቀርቦላቸው የነበረ ሲሆን አብዛኛው ጥያቄ በትግራይ ክልል ያለው ጸጥታ ሁኔታ ላይ ያተኮረ ነበር። የኢትዮጵያ ቀይ መስቀል ማህበር ፕሬዝዳንት አቶ አበራ ቶላና የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ቅርንጫፍ አስተባባሪ ካቲያ ሶሪን በሰጡት ምላሽ በትግራይ ክልል ዋና መንገዶችን ተከትሎ ባሉ ከተሞች ሰብአዊ ድጋፍ እያደረጉ መሆናቸውን፣ ከመንገዶች ወጥተው ወደ ገጠር ግን አለመድረሳቸውን አስታውቀዋል። ይህም በመንግስት ክልከላ ስለተደረገባቸው ሳይሆን ከጸጥታ ስጋት አንጻር መሆኑን ያስታወቁት አሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ ራሱን ከኢትዮጵያ ፌዴራላዊ አንድነት መድረክ ማግለሉን አስታወቀ። የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምጽ እንደገለጹት ኢሶዴፓ ከኦሮሞ ፌዴራሊስት ኮንግረስ ኦፌኮ ጋር በአቋም ልዩነት ምክንያት ከመድረክ ወጥቷል ብለዋል። ኢሶዴፓ ከኦፌኮ ጋር ባለመስማማቱ ከመድረክ መውጣቱን በተመለከተ ከመድረክ ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም ስትል ፀሐይ ዳምጠው ከአዲስ አበባ የላከችው ዘገባ ቀጥሎ ይቀርባል።
የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ መድረክን ከመሰረቱት 8 ፓርቲዎች አንዱ ነው። ይሁንና ፓርቲው አሁን ከመድረክ በመውጣት የራሱን ምልክት ይዞ ለ6ኛው ሀገር አቀፍ ምርጫ ለመወዳደር ዝግጅት ማድረግ ጀምሯል ሲሉ የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናግረዋል። ኢሶዴፓ ከመድረክ የወጣው ከኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ጋር በአቋም ልዩነት ነው ሲሉ ሊቀመንበሩ ገልጿል።
እንግዲህ ምርጫው ጊዜ በኮሮና ምክንያት ከተራዘመ የመንግስትም የአምስት አመት እድሜው ካበቃለት ሊያበቃ ከተቃረበ ምን ይሻላል በምለው ላይ መፍትሄው ላይ ተለያየን። እኛ በዚህ ህገ መንግስቱ ይተርጉም በምለው ቀጠል ተተርጉሞም ምለው ምርጫው ከአንድ አመት በኋላ ይካሄድ ያለው መንግስት ይቀጥል የምለውንም አካሄድ ተቀበል የኦፍኮ አቋም ከዚያ ወጣ ብሎ ይሄ መንግስት ይቀጥል ለአንድ አመት ነገር ግን መከላከያውንና የውጭ ጉዳዩን ከያለው መንግስት ጋር በጋራ እንቆጣጠረው የሚል ደግሞ ሌላ በአንድ ጉዳይ ላይ ሁለት መፍትሄ የሚሰጡበትንም ሁኔታዎች አየን። እኛ በዚህ በዋዠቀ ፖለቲካ አካሄድ አብሮ መስራት ስላልቻል አንደኛ ርዕዮተ ዓለም መሰረታችንም የተለያየ ነው። እኛ ሶሻል ዴሞክራቶች ነን፣ ከእነሱ ጋርም የተገናኘ ነው፣ በመለስተኛ ፕሮግራም ነው መስማማት አቃተን። ከዚያ በላይ እንዴት አድርጎ በመድረክነት መቀጠል ይቻላል ብለን ከዚህ ምርጫ በፊት ልዩ የምርጫ ምልክት ይዘን ለመወዳደር ይፋ ማውጣት ስላለብን ዛሬ ይህንኑ ጉዳይ በሚመለከት መግለጫ ሰጥተን ውለናል።
የኢሶዴፓ ሊቀመንበር ፕሮፌሰር በየነ ኦፌኮ ከኛ እውቅና ውጪ ከተለያዩ ፖለቲካ ፓርቲዎች ጋር ጥምረት ይፈጥራል ሲሉም ተናግረዋል።
ፖለቲካውም ደፈረሰ የኦፌኮ አመራር ጭምር ቻቻሉ ሞት ከተሎ በነበረው ቀጣዎች ነው ለታዎች ለመታሰር በቁ እንግዲህ ወቆ አጀንዳውም እየሰፋ ያደ እንግዲህ ታሰሩት ይፈቱ ካልሆነ ምርጫ ካልሆነ ሰላም የለም የሚለው አነቱ አልተመቸንም። እኛ ህግና ህጋዊነት ይከበር የምንለው ደግሞ አንዱ የሰላማዊ ትግላችን ማዕከል ነው። እንግዲህ መሪዎችም ቢሆኑ በህግ የማይጠየቁ አይነት እንዲህ የሚሉት ሁሉ ከዚህም ጋር ተዛማጅ የሆኑ የሚወጡት መግለጫዎች እኛ ልንገራቸው የማይሆኑ የግልጽ እየሆነ መጣ። እዚህ ከዚያ በኋላ በመድረክነት አሁን በወቅቱ በዚህ በለውጡ ወቅት በምከናወነው በፖለቲካ ሂደት ውስጥ ከኦፍኮ ጋር አንድነት ማሄድ አልቻልም። እኛ እነሱም ከመድረክ ውጭ ከሆኑ ድርጅቶች ጋር አንዳንድ ጊዜ ከኦሮሞ ፖለቲካ ድርጅቶች ጋር ስምምነት ላይ ደርሰናል፣ ህብረት ፈጥረናል ይሉናል። ከዚያም ወጥተው ከኦጋዴን ነጻ አውጪ ድርጅትም ጋር ሌላም በአማራ ክልልም ካሉት ከለውጡ መንግስት ጋር ማይጣጣሙት ጋር ትብብር ፈጠርን በዘተርፈ እያሉ መግለጫዎች ሁሉ ማውጣት ጀመሩ።
እንደ ሊቀመንበሩ ገለጻ የኦሮሞ ፌዴራሊስት ኮንግረስ እና ኢሶዴፓ ባላቸው የአቋም ልዩነት አብሮ መጓዝ ባለመቻሉ ኢሶዴፓ ራሱን ችሎ የራሱን ምልክት ይዞ ለስድስተኛው ሀገር አቀፍ ምርጫ ለመወዳደር ዝግጅት አጠናቋል። በጉዳዩ ላይ ከኦሮሞ ፌዴራሊስት ኮንግረስ አመራሮች ምላሽ ለማግኘት ያደረኩት ጥረት ለዛሬ አልተሳካም። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።
የነ አቶ ጆዋር መሐመድን ችሎት ለመከታተል ወደ ልደታ ከፍተኛ ፍርድ ቤት ካመሩ ሰዎች መካከል ከ80 በላይ የሚሆኑት መታሰራቸውን ፖሊስ አረጋግጧል። የታሰሩት ሰዎች ሁከት ለመቀስቀስ አስበው የነበሩ ናቸው ብሏል ፖሊስ። በአካባቢው የነበሩ እማኞች በበኩላቸው ሰዎቹ ለነ ጆዋር መሐመድ ያላቸውን አጋርነት ለመግለጽ ቢጫ ልብስ ለብሰው ወደ ችሎቱ ለመግባት እየተጠባበቁ እንደነበረ ገልጸዋል። ሙክታር ጀማል ዝርዝር አለው።
በእነ አቶ ጀዋር መሐመድ መዝገብ የተከሳሾችን የእምነት ክህደት ቃል ለመስማት ባለፈው ረቡዕ የተሰየመው ችሎት ወደ ጉዳዩ ሳይገባ ተለዋጭ ቀጠሮ በመስጠት መነሳቱ ይታወሳል። ለዚህ አንዱ ምክንያት ደግሞ ችሎቱን ለመከታተል የመጡ በርካታ ሰዎች መታሰር እና ወደ ውስጥ እንዳይገቡ መደረግ መሆኑን ነው በአካባቢው የነበሩ እማኞች የሚናገሩት። የታሰሩት ለእነ ጀዋር መሐመድ ያላቸውን አጋርነት ለመግለጽ በማረሚያ ቤት የሚለበሰውን ቢጫ ልብስ የሚመስሉ አልባሳትን ለብሰው የመጡ መሆናቸውን እማኞች ጠቁመዋል። ስሟ እንዳይጠቀስ የጠየቀች አንዲት እማኝ ለአሜሪካ ድምጽ ያስረዱት ይህ ነው።
ቢጫ ልብስ ለብሰው የነበሩትን ወደ ውስጥ መግባት አትችሉም ብሎ የአዲስ አበባ ፖሊስ ይዟቸው ሲሄድ ነበር ያየሁት። እኛም ያንኑ ቢጫ ቀለም ያለው ልብስ ነበር ለብሰን ነበር ነው። ትንሽ ወደ ኋላ ዘግየት ብለን ነበር እና እዛ በምንደርስበት ጊዜ ይዟቸው በእግር እየሄዱ ነበር። እነሱም በእግር ይዘው ተሻግሮ ባለው አስፓልቱ ላይ ደግሞ ከኋላ ክፍተ መኪና ላይ ቢጫ ልብስ የለበሱ ሰዎች ጭኗቸው እየሄዱ ነበር።
የአዲስ አበባ ፖሊስ ኮሚሽን ሰዎቹ መታሰራቸውን አረጋግጧል። የኮሚሽኑ ህዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፋንታ የታሰሩ ሰዎች ቢጫ ልብስ በመልበስ ሁከት ሊፈጥሩ ነበር ይላሉ።
ቢጫ ለብሰው በቡድን ሆነው ህዝቡን ለማሸበር ከተማ ላይ ሁከት ለመፍጠር እና ግርግር ለመፍጠር በማሰብ ከተለያዩ ኢትዮጵያ ክልሎች የመጡ ሰዎችን በመረጃው አስቀድሞ ደርሶን ስለነበረ ኦኤምኤን ዩቲዩብ ላይ ቢጫ ለብሰን ተቃውሞ እናሰማለን ብለው ጥቃት ሲያደርጉ ስለነበረ ከተለያዩ አካባቢዎችም አዲስ አበባ ውስጥ ገብተው ሲዘጋጁ የነበሩትን 81ዱን ይዘን 48ቱ ሰዎችን ምርመራ እያጣራ ነው የሚገኘው። ሌሎችም ከጉዳዩ ጋር ቀጥታ ግንኙነት የሌላቸው ናቸው በሚል በምክርና በማስጠንቀቂያ የተለቀቁ አሉ ማለት ነው።
በአካባቢው የነበሩ ጠበቆችም የህግ ሰዎችም ሰዎቹ ቢጫ ልብስ ለብሰው ከመምጣት ውጪ ያደረጉት ነገር አልነበረም ነው የሚሉት። ሁከት ለመቀስቀስ ሲሉኝ የተደረገ ነገር አለ ወይ? የያዙ በእጃቸው የተገኘ ነገር አለ ወይ? በምን ነበር ሁከት የሚቀሰቀሱት?
በተለያየ መልኩ ነው ሁከት እንግዲህ የሚፈጠረው። ምንም በእጅና አያስፈልግም። ለወንጀል መነሳሳት፣ ለወንጀል ስራ መተባበር፣ ለወንጀል ስራ ሌሎች ሰዎችን መቀስቀስ ምንም ማያስፈልግ፣ በቃልም በጽሁፍም በተለያየ መልኩ ሊቀሰቅሱ ይችላሉ። በተለያየ መልኩ መንግስት ላይ ጫና በመፍጠር በህግ የታሰሩ ሰዎቹ እንዲፈቱ ህግ እንዳይከበር ለማድረግ የሚፈልጉ ኃይሎች ናቸውና ምንም ሌላ ጽሑፍ አያስፈልግም፣ ሌላ ይዞ መገኘት አያስፈልግም። ለወንጀል ስራ መነሳሳት በራሱ ወንጀል ነው።
ሁከት ለማስቀስቀስ የሚያስችል ነገር በእጃቸው የሉም ካሉኝ መቃወምም ሆነ የሆነን አካል መደገፍ እንደዚያውም ደግሞ የተለያዩ መልክ አልባሳትን ለብሶ መገኘት በህግ ክልክል ነው፣ ወንጀል ነው ተብሎ የተቀመጠ መመሪያ ወይንም ህግ አለ? ምን መሰረት ላይ ቆሞ ነው ፖሊስ እነዚህን ሰዎች ያሰረው?
ልብስ ለብሶ መምጣት ወንጀል አይደለም፣ መቃወምም በራሱ ወንጀል አይደለም። ማንም ሰው መቃወም ይችላል። በግልጽ በኢትዮጵያ ህግ የተቀመጠው ማንም ሰው የመጻፍ የመናገር የፈላቶቹን ጨምሮ መንግስትን የመቃወም መብት አለው እና መብቱ የሌሎችን መብት በማይጋፋ ሁኔታ ነው ሲቃወም።
በቁጥጥር ስር የዋሉ ሰዎች እንደዚያውም ደግሞ ወደ ፍርድ ቤቱ እንዳይገቡ የተደረጉ ሰዎች የታሳሪዎች ወላጆች ጭምርም ነበሩ። ይህ ደግሞ የወላጆችንም መብት መጋፋት አይሆንም ወይ?
ታሳሪ ቤተሰቦችና ታሳሪ ወላጆች ካልተገኙ ችሎቱ ሊካሄድ አይገባም የሚሉ የእነሱ ጠበቆችን ፍርድ ቤት ገልጾ ነበረ። እውነተኛ የሆነ ዲሞክራሲያዊ ስርዓትን ለመገንባትና ሰው ሰላማዊ በሆነ መንገድ ስራውን እንዲሰራ ሳይሆን እየተፈለገ ያለው በሌሎች ሰዎችን በመጠቀም ሰዎቹ እርስ በራሱ እንዲጋጩ በማድረግ በዋናነት ከጅዋር በስተጀርባ ያሉ ሰዎች ናቸው ይህን የሚቀሰቅሱት የሚነሳሱት። አሁን በወቅቱ ፍርድ ቤት ገብቶ ቢሆኑ ኖሮ ችሎት ላይ ሌላ ችግር ይፈጠር ነበር እና
ችሎት ቢገቡ ምን ይፈጠራል ብለው ነበር ፖሊስ የፈራው።
ቢያንስ ተሰባስቦ የሄደ ሰው በአንድ ቦታ አንድና ሁለት ሰው ከሆነ ብዙ ችግር ሊኖረው ይችላል። ግን ችሎት ውስጥ ያንን 50-60 ሰው የማስተናገድ አቅም አለ ወይ? ሁለተኛ ከገባ በኋላ ምንድን ነው የሚያደርጉት የሚችሉት የሚለውን ከጸጥታ አንጻር ነው እንግዲህ በመተንተን የሚቻለው እንጂ ምን ሊፈጠር ይችላል የሚለው ነገር ግምታዊ የሆነ ነገር ማስቀመጥ ያስቸግር ይችላል።
ከታሳሪዎች ውስጥ የተወሰኑ ሰዎች መለቀቃቸውን ኮማንደር ፋሲካ ጠቁመዋል። ችሎቶችን ለመከታተል በፍርድ ቤቶች የሚገኙ ሰዎች ተከሳሾችን አጋርነት ወይንም ተቃውሞ የመግለጽ መብታቸው እስከምን ድረስ ነው? የኢትዮጵያ ሕግስ በጉዳዩ ላይ ምን ይላል? በቀጣይ ከባለሙያዎች አስተያየት ጋር ልንመለስ እንሞክራለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
የዜናና የመጽሔት ክፍለ ጊዜያችን እዚህ ላይ አብቅቷል። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። በፌዴራል መንግስታችንና በጁባላንድ ክፍለ ግዛት መካከል ግጭት ትቆሰቁሳለች በሚል ሶማሊያ ያቀረበችባትን ክስ ኬንያ አስተባብላለች። በዚህ ሳምንት በሶማሊያ ፌዴራል መንግስትና በጁባላንድ ኃይሎች መካከል በተካሄደው ውጊያ ከ20 የሚበልጡ ሰዎች ተገድለዋል። ሶማሊያ የፖለቲካ ውጥረቱን እና የጸጥታ መደፍረሱን ከጀርባ ሆና የምትቆሰቁስ ኬንያን ስትል ትከሳለች። መሐመድ የሱፍ ዘገባ ልኮልናል። ቆንጅታ እየታቀርባለች።
የኬንያ መንግስት ቃል አቀባይ ሳይረስ አጉና ትናንት ሐሙስ ናይሮቢ ላይ ለጋዜጠኞች በሰጡት ቃል በሞቃዲሾ በማዕከላዊው መንግስትና በፌደራላዊው የጁባላንድ ክፍለ ግዛት መካከል ባለው ውጥረት ኬንያ ፈጽሞ እጇን አልከተተችም ብለዋል።
As a country, we want to state very clearly and categorically that we will not accept to be drawn into internal politics.
እኛ እንደ ሀገር በሶማሊያ የውስጥ ፖለቲካ ውስጥ ተጎትተን እንድንገባ እንድንደረግ የማንፈልግ መሆኑን በጣም በግልጽ መናገር እንፈልጋለን። ስለዚህ የሶማሊያ አመራር ኬንያን በውስጥ ጉዳይ ማስገባቱ እንዲያቆም እንጠይቃለን። ያን ብለንም ሰላም እንዲፈጠር ግፊት ማድረጋችንን እንቀጥላለን። ሁሉም የሶማሊያ መሪዎች ለግጭቱ በውይይት መፍትሄ ለማምጣት የሚያስችል ድባብ እንዲፈጥሩ እንማጸናለን።
በሳምንቱ መጀመሪያ ሰኞ ዕለት በጁባላንድ ኃይሎችና በማዕከላዊው መንግስት ወታደሮች መካከል ኬንያና ሶማሊያን በሚያዋስነው ድንበር ላይ በመትገኘው በለድሃው ከተማ ውጊያ ተካሂዷል። 21 ሰዎች ተገለዋል፣ የሚበዙት ህጻናት ናቸው። በክፍለ ሀገሪቱ ባሉ የርዳታ ተቋማት መሰረት በግጭቱ ምክንያት ቢያንስ 30 ሺህ ነዋሪዎች ቀያቸውን ጥተው ሸሽተዋል። ሙስጠፋ አብዱላሂ በውጊያው የሆቴል ልጆች ቆስለው ወደ ሞቃዲሾ ተወስደው እየታከሙ ናቸው ብለዋል።
በለድ ሃው ውስጥ ሰኞ ዕለት በነበረው ውጊያ የእህቴ ቤት በመድፍ ተመቷል። አምስት ሰዎች ሲገደሉ አንዳንዶቹ ህጻናት ቆስለዋል። ሁለቱ ሴቶች ልጆች የህክምና እርዳታ እየተደረገላቸው ነው። ቢያንስ ለሁለት ወር ሆስፒታል መቆየት ይኖርባቸዋል።
ደኛዋ ሆዷ ላይ ተመታ ቆስላለች፣ እጇ ተሰብሯል፣ ሌላይቱም እጅና እግሯ ተሰብሯል ሲሉ የልጆቹ አጎት አብዱላሂ አክለዋል። በበለድሃው ያለውን ሁኔታ ለመገምገም ትናንትና ወደ ከተማይቱ የተጓዙት የሶማሊያ የማስታወቂያ ሚኒስትር ኦስማን ዱቤ ለጋዜጠኞች በሰጡት ቃል ሀገራችን መልካም ጉርብትናና ሰላምን ፈላጊ ነች፣ ግን ጠላት ከውጭም ይሁን ከሀገር ውስጥ ከመጣ ደግሞ ትከላከላለች ብለዋል።
ማንም ሊያጠቃን ቢመጣ ድል እንመታዋለን። ከውጭም ይሁን ከውስጥ የሚነሳብንን ጠላት እናሸንፋለን። እኛ ሰላምን ወንድማማችነትን ነው የምንፈልገው። አንዳንዶች ግን ያ አይገባቸውም። እኛ ከተሞቻችን ሰላም እንዲሆኑ እንፈልጋለን። ጁባላንድ፣ ጌዶ፣ በለድሃው ሰላማዊ እንዲሆኑ ነው የምንሻው። ያን አንረዳም ሲሉ ግን ያለን አማራጭ ራሳችንን መከላከል ይሆናል።
የጁባላንድ ኃይሎች የመንግስት ይዞታዎችን እንዲያጠቁ መሳሪያ የምታስታጥቅ ኬንያ ነች ብላ ሶማሊያ ተወነጅላለች። የኬንያ ባለስልጣናት ክሱን ያስተባብላሉ። የኬንያ መንግስት ቃል አቀባይ ሳይረስ አጉና ኬንያ ሶማሊያን እየረዳች የምትገኝ ሀገር ነች፣ ሀገራችን የምትጠቀመው ሶማሊያ ሰላም ብትሆን ነው ብለዋል።
If this is a country where they run to in situations of violence, how then can it be the same country that is
እቺ ሀገር ሁከት ሸሽተው የሚመጡባት ሀገርና ታዲያ እሷው ጸጥታው እንዲደፈርስ እንዴት ነው የምታደርገው? ተሰደው የሚመጡባት ነች እኮ። እዚህ ጋር ልክ ያልሆነ ነገር አለ። እውነቱን ለመናገር በሶማሊያ አለመረጋጋት መፍጠር ኬንያን የሚጎዳት እንጂ የሚጠቅማት አይደለም።
በአሁኑ ጊዜ ኬንያ 270 ሺህ የሶማሊያ ስደተኞችን አስጠልላለች። በብዙ ሺዎች የሚቆጠሩ ስደተኞችም በትናንሾቹም በትላልቆቹም የኬንያ ከተሞች እየሰሩ ይኖራሉ። የሶማሊያ መንግስት በሽብርተኛው አልሸባብ ላይ በሚያካሂደው ውጊያ በአፍሪካ ህብረት የሶማሊያ የሰላም አስከባሪ ተልእኮ አሚሶም ውስጥ ድጋፍ የሚሰጡ ወታደሮችን ካሰማሩ የአፍሪካ ሀገሮች መካከል አንዷ ኬንያ ነች።
የአፍሪካ ባለስልጣናት ለኮሮና ቫይረስ የተጋለጡ ከ3 ሚሊዮን በላይ ሰዎች መኖራቸው ለተረጋገጠባት አህጉር በመቶ ሚሊዮኖች የሚቆጠሩ የክትባት መድኃኒቶችን ለማግኘት እየሰሩ መሆኑን ተናግረዋል። የአህጉሪቱ ከፍተኛ የጤና ባለስልጣን ለተጓዥ መንገደኞች ደረጃውን የጠበቀ የምርመራ ዝግጅት እንዲደረግም ጠይቀዋል። የአሜሪካ ድምፅ ዘጋቢ አኒታ ፓውል ከጆሃንስበርግ የላከችውን ዘገባ ደረጀ ደስታ ያቀርበዋል።
የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል ኃላፊ ባለስልጣናቱ በሚቀጥለው ዓመት ውስጥ ከ300 ሚሊዮን በላይ የሆኑ የክትባት መድኃኒቶችን ለማግኘት የተለያዩ ስልቶችን እየተጠቀሙ መሆኑን ተናግረዋል። በአፍሪካ ቫይረሱ ከተከሰተበት ካለፈው የካቲት ወር ጀምሮ እስካሁን ከ3.4 ሚሊዮን በላይ ሰዎች ለኮሮና ቫይረስ መጋለጣቸው የተረጋገጠ መሆኑ ተገልጿል። ከዚያን ጊዜ አንስተው ይላሉ ዶክተር ጆን ነኬንሶን፣ በአህጉሪቱ ውስጥ ባሉ የጤና ተቋማት 30 ሚሊዮን ምርመራዎች ተካሂደዋል። አብዛኞቹ በ10 አገራት ውስጥ የሚገኙ ሲሆን እነሱም ቫይረሱ በከፍተኛ ሁኔታ እየተስፋፋበት መሆኑ በሚነገረው ደቡብ አፍሪካን ጨምሮ በኢትዮጵያ፣ ናይጄሪያ፣ ኬንያ፣ ዛምቢያና ኡጋንዳ ናቸው። ምርመራዎቹ የተካሄዱት ከ500 በታች በሆኑ ቤተምርምሮች ውስጥ ሲሆን ግብጽ፣ ሲሸልስ እና ጊዮና ክትባቶቹ መሰጠት የጀመረባቸው አገሮች መሆናቸውም ተናግረዋል። ዶክተር ጆን ኤምቲኤን የተባለው ድርጅት አፍሪካ ህብረት 3 ሚሊዮን የሚደርሱ የጤና ዘርፍ ሰራተኞችን ለማስከተብ ለሚያደርገው ጥረት 25 ሚሊዮን ዶላር እርዳታ መለገሱን ተናግረዋል።
That's a great initiative. It speaks to the power of partnership and what the private sector can do, step up to the plate and do that. We call on
ያ ትልቅ መነሳሳት ነው። ይህ የትብብርን ዋጋ የሚገልጽ ሲሆን የግሉ ዘርፍ ምን ማድረግ እንደሚገባው
አስቦ ማድረጉ ያንን ያሳያል። ሌሎችንም የግሉ ዘርፍ አባላት ከኛ ጋር መስራት የሚችሉበት መንገድ እንዲያመቻቹ ጥሪያችንን እናቀርብላችኋለን። ይህንን ወረርሽኝ በተለይም ከዚህ ክትባት ጋር ሆነን መዋጋት እንችላለን።
ክትባት እጅግ ቅድሚያ የሚሰጠው አስፈላጊው ነገር መሆኑን ነኬንሶን ተናግረዋል። አፍሪካ ህብረት ከአሜሪካና እንግሊዝ መድኃኒት አምራች ኩባንያዎች ጋር ከሚያደርገው ትብብር በተጨማሪ ከሩሲያ፣ ከቻይናና ኩባ ከሚገኙት ክትባት መድኃኒት አምራቾችም ምርቶች ይሰሩ እንደሆን ለማየት ህብረቱ የመተማመኛ ስምምነቶችን መፈራረሙን ገልጸዋል። በአፍሪካ የጤና ባለስልጣናት ዘንድ ያለው አንዱ ጥያቄ ማረጋገጫውን ያገኙትና አሁን ስራ ላይ ያሉት ክትባቶች በተለይ እንደ ደቡብ አፍሪካ ባሉ አገሮች ዝርያቸውን ቀይረው እንደተገኙት የ501V2 ቫሪያንት ቫይረሶች ላይ ክትባቱ መስራት አለመስራቱን ማወቁ ላይ ነው። ዶክተር ሳሊም አብዱል ከሪም የደቡብ አፍሪካ ኮሮና ቫይረስ ግብረ ኃይል መሪ ለአገሪቱ መንግስት ቴሌቪዥን ክትባቱ ስለመስራቱ ተስፋ የሚታያቸው መሆኑን ተናግረዋል።
If I was to speculate and guess, I would estimate that it's quite likely that the vaccine will work given that
እንደው ዝም ብዬ እንደምገምተው ከሆነ ይሄኛው ክትባት ይሰራል። ያ ከሆነ ደግሞ ሌላኛው ክትባት ለዚህኛው የቫይረስ ዝርያም ይሰራል።
ነኬንሶን በተወሰኑ አገሮች ላይ ዝም ብሎ በጅምላ ስለሚጣለው የጉዞ ገዳም ጥርጣሬ አላቸው። በዚህ ሳምንት መጀመሪያ ላይ የዩናይትድ ስቴትስ ፕሬዝዳንት በአገሪቱ በታየው የ501V2 ቫይረስ ዝርያ ሳቢያ ከደቡብ አፍሪካ በሚመጡ መንገደኞች ላይ እገዳ ጥለዋል። ስለ እገዳው ነኬንሶን እንዲህ ይላሉ።
We should not be banning people because of the geography or the origin, but we should be encouraging people to travel with a negative test. And if we do the negative
ሰዎችን ዝም ብለን በመልካ ምድር አቀማመጣቸው ብቻ በጅምላ ማገድ የለብንም። ይልቁንም ማድረግ ያለብን ተመርምረው ከቫይረሱ ነጻ ከሆኑ በኋላ እንዲጓዙ ነው ማድረግ ያለብን። ያንን ካደረግን ከቫይረሱ ነጻ የሆኑ ሰዎች መጓዝ የሚችሉበት አንድ ወጥ የሆነ አሰራር ይኖረናል። በተለያዩ ዝርያዎች ጋር ብቻ ተያይዞ የሚነሳው ነገር ያኔ ይቀራል። ምክንያቱም ከኮቪድ ነጻ ነህ ማለት ከኮቪድ ነጻ ነህ ማለት ነው። ለአንደኛው የኮቪድ አይነት ነጻ ሆነህ ሌላኛው የኮቪድ አይነት ሊይዝህ ይችላል።
የቫይረሱን አያያዝና መከላከል የሚቆጣጠሩ ካሜሮናዊው ሐኪም የኮቪድን ወሬ ለጊዜው ገታ በማድረግ አፍሪካውያንን ሌላ ነገር እንዲያስታውሱ ጠይቀዋል። ለአፍሪካ ግንባር ቀደም ብርሃን ናቸው ያሏቸውን ሶስቱን መሪዎች የታንዛኒያው ጁሊየስ ኒሬሬ፣ በደቡብ አፍሪካ የመጀመሪያው ጥቁር መሪ ፕሬዚደንት ኒልሰን ማንዴላ እንዲሁም የኢትዮጵያውያን ንጉስ ቀዳማዊ ኃይለ ሥላሴን በመጥቀስ አፍሪካ ራሷን እንድትችልና እንድትተባበር ጥሪ አቅርበዋል። ስለዚህም ይህን ወረርሽኝ እንደ አህጉር በአንድነት ካልታገልነው ተያይዘን እንጠፋለን በማለት የካሜሩኑ ሐኪም አስጠንቅቀዋል።
በኢትዮጵያ በተደጋጋሚ የሚከሰቱትን ግጭቶችና ጥቃቶች ለማስቆም የሃይማኖት ተቋማት ኃላፊነታቸውን ምን ያህል እየተወጡ ነው በሚል ከሃይማኖት ተቋማት ጉባኤ ጠቅላላ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ጋር የተደረገውን ክፍል አንድ ቆይታ ማክሰኞ ዕለት አቅርበን ነበር። ቀጣዩ ክፍል ኢትዮጵያ ውስጥ ስጋት ሆነው በቀጠሉ ጉዳዮች ዙሪያ የሃይማኖት ተቋማት ሊኖራቸው የሚገባው ሚና ምን መሆን አለበት የሚለውን ይዳስሳል። ከሊቀ ትጉሃን ቀሲስ ታጋይ ታደለ ጋር ቆይታ ያደረገችው ስመኝሽ ቆየናት።
ሊቀት ጉሃን ቀሲስ ታጋይ ታደለ፣ እንግዲህ እንዳልኩት ጉባኤው በተለያዩ ግዚያት በግጭቶች ዙሪያ የሚያወጧቸው መግለጫዎችን ምክሮችን ያለን እናነባለንና ከዛ ጀርባ እየሰራችሁ ያላችሁት ስራ ላይ ነው አተኩሬ ጥያቄዎችን እየጠየቅኩ ያለሁት።
እኛ ይሄንን ግጭት በተለይ ከመግለጫ ከሰላም ጥሪ ባሻገር ታች ወርደን ህብረተሰቡን የሰላም ስራ በአብሮነት ስራ በደንብ ለመስራት የኢትዮጵያ ሃይማኖት ተቋማት ጉባኤ በትልቁ በአጀንዳው ቀርጾ እየተንቀሳቀሰ ነው ያለው። ህዝቡም ሊያግዘው ይገባል። የሚዲያ አካላትም ገለልተኛ ሆኖ በሁሉም ነገር ከመውቀስ በላይ የሚቻለውን ጥረቱን እያደነቁ ያለው ውስን የሰው ኃይል ነው ያለን። እኛ ምንም አይነት የራሱ የሆነ ገቢ ያለው ተቋም አይደለም። በየቤተ እምነቱ ከሚዋጣው ገቢ በቀር እንደሌላው በጀት በስፋት ይዞ የሚንቀሳቀስ ተቋም አይደለም እና በጣም ሊታገዝም የሚገባ ተቋም ነው። ትልቅ ሀገራዊ ኃላፊነት የተሸከመ በህዝቡ ዘንድም ታማኒ የሆነ ተቋም ነው። በእውነት ለኢትዮጵያ መፍትሄ ነው ብዬ ነው የምወስደው።
አሁንም ከፊታችን እንግዲህ ብዙ ሁኔታዎች ይጠብቁናል። ቀደም ሲል የጠቀሱት ከወራት በኋላ የሚደረገውን ምርጫ ጨምሮ የቀጠሉ ግጭቶች አሉ፣ የረሃብ ስጋቶች አሉ እና የእናንተ ጉባኤ ለጉዳዮቹ ቀረብ እንደማለቱ መጠን ከፊታችን የሚታዩ የቀጣዩን ተስፋና ስጋቶች ምን ይመስላሉ? በቀጣይስ ሃይማኖት ያለውን ከፍተኛ ተጽዕኖ ታሳቢ ያደረገ የጋራ መግባባት ሰላም እንዲፈጠር አገራዊ ጉዳይስ ላይ የምትሰሯቸው ስራዎች ምን ይመስላሉ? በዛ በልኩ እየተንቀሳቀሳችሁ ነው?
እኛ እንግዲህ እኛ ሰላምን የሚያሳጡ ይሄኛው ይመለከተናል ይሄ አይመለከተንም እንላቸው ጉዳዮች አሉ። በአሁን ሰዓት ማንዴታችን ነው ይሄ ከማንዴታችን እንችለው አንልም። በሁሉም ጉዳዮች ለኛ ሰላም ሲጣ ሀገር ስትፈጠ ፖለቲከኛ ያው መቼስ ዘላለማዊ አይደለም። ሁሉም የራሱን አማራጭ ይዞ መጥቶ ይወዳደራል። የሚያሸንፈው ኃይል ሀገር ይመራል። እዚህ የመረጠው ኃይል ሀገር ይመራል። ሀገር ግን እንደ ሀገር ትቀጥላለች። ሃይማኖት ተቋማት እንደ ሃይማኖት ተቋማትነታቸው ይቀጥላሉ። ገለልተኛ የትኛውም ሳይደሉ የትኛውም ሳይወግ ነው። ሁሉም ግን ከፖለቲካና በተለይ ሃይማኖተኛ መላየት አለባቸው። ወደፊትም አቋማችን ነው። ህገ መንግስቱ ስላለ ብቻ ሳይሆን መንግስታዊ ስርዓት ጊዜያዊ ስርዓት ነው ብለን ነው ዘላለማዊ ስርዓት አይደለም። ስለዚህ ከዚህ ሳቢያ አንፃር እኛ አገራዊ ኪሳራ ህዝብ እንዳይባላ ህዝብ እንዳይገዳደል ህዝብ ላይ ሌላ ችግር እንዳይደርስ ምንችለውን ሁሉ የማይመለከተንም ጉዳዮች እንኳን ቢኖሩ መቼስ ፖለቲካ ውስጥ ባንገባም ነገር ግን እንዲሰሙን ያለንን የምንችለውን ተጽዕኖ የመፍጠር ስራ ሀገር እንዳትረበሽ ሀገር እንዳትበታተን ህዝብ ለህዝብ እንዳይለያይ ምንችለውን ጥረት እናደርጋለን። የሚገሰጸውን እንገሰጻለን። የሚበረታታውን እናመሰግናለን። አሁን ምርጫ እየመጣ ነው። አዎ ሁሉም ልጆቻችን ናቸው። የትኛውም ተቃዋሚውም ተፎካካሪውም ገዥውም ሁሉም ለእኛ ልጆቻችን ናቸው። ነገር ግን በሰላማዊ መንገድ ህዝብና ህዝብ ሳይገዳደል ሞት ሳይመጣ ንብረት ሳይወድም በሰላማዊ መንገድ ምርጫው እንዲካሄድ አባቶችም እንዲሰሙ እነሱም የፖለቲካ ኃይሎች ቃል እንዲገቡ ለህዝቡ ለሃይማኖት አባቱ መሪው ቃል እንዲገቡ ይህንን ስራ እንሰራለን። ከምርጫ ቦርድ ጋር ህጉን ተከትለን የማስተማር ኃላፊነታችን ማንዴታችን ፕሮፖዛል አስገብተናል። ህዝቡን በዚህ ጉዳይ ላይ እኛ የማስተማር ስራ የሰላም ግንባታ ግጭት እንዳይኖር ሌላም ሌላም ነገር እንዳይኖር በራሳችን መዋቅሮች በክልሎቻችን በዞናችን በወረዳዎቻችን አማካይነት በሁሉም ቤተ እምነቶች ባሉት እንትን ሰላማዊ ህዝቡ ሰላማዊ እንዲሆን ወደ ሌላ ሁከት እንዳይገባ የማስተማር ስራ ለመስራት ኦልሬዲ እንቅስቃሴ ጀምረናል። የምንቀጥል ነው የሚሆነው ማለት ነው። ስለዚህ ሁሉም ነገርና ሀገራዊ ኃላፊነታችን ወስደን ነው ህዝባዊ ኃላፊነታችን ወስደን ነው ተቋማዊ ኃላፊነታችን ወስደን ነው የምንንቀሳቀሰው ማለት ነው።
እንደው በመጨረሻ በየክልሉ በየዞኑ በየቀበሌው ከህዝብ ጋር ቀጥተኛ ግንኙነት ያላቸው የሃይማኖት ተቋማት እንደ ቤተክርስቲያናት ሊሆኑ ይችላሉ፣ መስጊዶች ወይም ሌሎች ሃይማኖት ተቋማት ግጭትን በማብረድና ሰላም በማምጣት ረገድ ሊኖራቸው ስለሚገባቸው ሚና የሚያስተላልፉት መልእክት ወይም የሚሉት ካለ በሱ መጨረስ እንችላለን።
እኔ እንኳን ምለው ሳይሆን ስማኝ እዛው መጻፍቶቻችን ሚሉትን ይተግብሩ። ያ ማለት ምንድነው? ሰው ወደ ራሱ ስሜት አይውሰድ። እምነት ተቋማት መመሪያችን አንድና አንድ ነው። ወይ መጽሐፍ ቅዱስ ነው ወይ ቅዱስ ቁርአን ነው። እነሱ ደግሞ አልተጋጩም አይጋጩም የሚሰብኩት ሰላምን ነው። ሰላምን የሚያሳጣው ስብከት የምንሰብከው እኛ ግለሰቦች ነን እኛ ሰዎች ነን። ስለዚህ የራሳችን ስሜት ነው የእምነት ተቋማት መመሪያዎቻችንን ሳይሆን የራሳችንን ስሜት ስለሆነ እያደረግን ያለ ነው። ከዚህ ስሜት ውስጥ ወጥተን መጻፍቶቻችን ወይንም አስተምሯችን የሚለውን ብቻ እየተገበር ወደ ሰላም ህዝቡ እንዲመጣ ወደ ፍቅር እንዲመጣ ወደ አብሮነት እንዲመጣ ወደ መከባበር እንዲመጣ ተቻችሎ ይህንን ዘመን እንዲሻገር ሁሉም ኃላፊነት አለኝ ከፈጣሪ የተቀበልኩት የሃይማኖት አባትነት ማዕረግ አለኝ የሚል ሁሉ ለሰላም ዘብ ሊቆም ይገባል። አይመለከተኝም የሚል አስተሳሰብ ጽንሰ ሐሳብ ከሃይማኖት አባቶች አይጠበቅም። በሰላም ዙሪያ ላይ መስራት የሁላችንም ድርሻ እንዲሆን ተክተን ኢትዮጵያችንን ሰላም እንድትሆን ከፈለግን እኔ ምንድነው የኔ ድርሻ ብለን መንቀሳቀስ አለብን። ነገ እሳት ከነደደ በኋላ መጥፊያው ከጠፋ በኋላ ብንጮህ ሰሚ የለንም። መጮህ ካለብን አሁን ነው። መተባበር ያለብን አሁን ነው። በጋራ መስራት ያለብን አሁን ነው የሚል ነው።
ሊቃት ጉሃን ቀሲስ ታጋይ ታደለ በኢትዮጵያ ውስጥ በሚታዩ ግጭቶች እየበረከቱ በመጡ ግድያዎች መፈናቀሎች ዙሪያ የሃይማኖት ተቋማት ምን እየሰሩ ነው? ሊኖራቸው የሚገባው ኃላፊነት ምንድነው? በሚለው ዙሪያ በተለይ የሃይማኖቶቹ ጥምረት ጉባኤ እየሰራቸው ወይ ባሉ ጉዳዮች ላይ ማብራሪያውን ስለሰጡን በአድማጮች ስም በጣም ነው የማመሰግነው።
እኔም አመሰግናለሁ።
ይህ ፕሮግራም ማስታወቂያ ነው። የአሜሪካ ድምጽ ሬዲዮ የትግርኛ አገልግሎት በ9485 በ1240 በ13765 ኪሎ ሄርዝ ወይም ደግሞ በ31 በ5 እና በ22 ሜትር ባንድ ቅዳሜና እሁድ ማስተላለፍ ይጀምራል። የቅዳሜና እሁድ ፕሮግራማችን እስካሁን ባለው ጊዜ በሳተላይት ብቻ ነበር ሲተላለፍ የቆየው። ከነገ ቅዳሜና እሁድ ጀምሮ ግን ልክ ከሰኞ እስከ አርብ ድረስ እንደ አማርኛው ከሳተላይቱ ሌላ በሬዲዮም እንደሚተላለፍ ለማሳወቅ እንሻለን። የአሜሪካ ድምፅ የትግርኛ አገልግሎት። ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍስሐዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ መልካም ምሽት። Thank you.